የኢትዮጵያ መንግስት የምንዛሬ ለውጥ ማድረጉን ተከትሎ ለሳተላይት ስርጭት ኪራይ የሚከፍሉት ክፍያ በብር በእጥፍ መጨመሩን ተከትሎ ለመክፈል በመቸገራቸው ከሳተላይት መውረዳቸውን ለአሜሪካ ድምጽ አስተያየታቸውን የሰጡ የቴሌቪዥን ኃላፊዎች ተናግረዋል።
ልክ ነው። የአሜሪካ ድምጽ ባገኘው መረጃ መሰረትም በሳተላይት ስርጭታቸውን ከሚያስተላልፉ የቴሌቪዥን ጣቢያዎች መካከል እስካሁን 13 የሚሆኑ ከሳተላይት ወርደዋል።
አስማማው፣ በዚህ ዙሪያ የባለ ድርሻ አካላትን አነጋግረህ መረጃውን ያጠናከርከው አንተ ነህ። ወደዚያው ዝግጅትን ለፍ።
ከአስር ዓመታት በላይ የዜና ዘገባና ወቅታዊ ጉዳዮችን በኦሮምኛ ቋንቋ ለተመልካች ሲያቀርብ የቆየው የኦሮሚያ ብሮድካስቲንግ ሰርቪስ ፕሮግራሞችን ከመስከረም 27 2017 ዓ.ም ጀምሮ እያስተላለፈ አለመሆኑን የጣቢያው ስራ አስኪያጅ ቦሶና ደሬሳ ለአሜሪካ ድምፅ ተናግረዋል። ለዚህ ደግሞ ሳንዘጋጅበት የሆነ ነው ያሉት የመንግስት የውጭ ምንዛሪ የፖሊሲ ለውጥ ዋነኛ ምክንያት ነው።
ምናልባት ወደ ኦገስት ምናምን አካባቢ አንድ የአሜሪካን ዶላር ወደ 55 ብር በዛ አካባቢ ነው ከባንክ ስንወስድ የነበረው እና በአንድ ጊዜ ምናልባት በሁለት ሳምንታት ውስጥ ነው ከ55 ብር ወደ 125 126 እንደዚህ የገባው እና ይሄ ደግሞ በጣም ለኛ ያልተዘጋጀንበት ሁሉም ነገር ዱብዳ የሆነበት ስለሆነ እንግዲህ ከሳተላይት መውረድ ይችላል ማለት ነው። እኛ 11,000 ዶላር ነው እየወሩበት እንከፍለው። ይሄ ደግሞ ያኔ ወደ 510 ምናምን ውስጥ ነው ወደ ግማሽ ሚሊዮን ነው ስንከፍል የነበረው ወራዊ ማለት ነው። ይሄ ያኔ በ54 በ55 ነው $1 ከባንክ የምናገኘው ማለት ነው። $1 በ55 በኛ ስናገኝ ነበረው እና አሁን ወደ 1.3 ወደ 1.4 ወደዛ ይሄዳል ፍላክቹዌት ስለምደረግ ይሄ ደግሞ እኛ አልተዘጋጀንበትም እንደዚህ ይሆናል ብለን አልጠበቅንም።
በኢትዮጵያ የሚተላለፉ የቴሌቪዥን ጣቢያዎች በሚያሰራጨው የኤንኤስኤስ 12 ሳተላይት 47 የቴሌቪዥን ጣቢያዎች ስርጭታቸውን እንደሚያስተላልፉ ከመገናኛ ብዙሃን ባለስልጣን ያገኘነው መረጃ ያሳያል። የአሜሪካ ድምጽ በተቋማቱ ኃላፊዎች ማረጋገጥ ከቻላቸው ናሁ የኢትዮጵያ ሳተላይት ቴሌቪዥን ኢሳትና የኦሮሚያ ብሮድካስቲንግ ሰርቪስ ኦቤስ የቴሌቪዥን ጣቢያዎችን ጨምሮ በአሁኑ ወቅት 13 የሚደርሱ የቴሌቪዥን ጣቢያዎችም በዚህ ሳተላይት በኩል የሚያስተላልፉትን ስርጭታቸውን ማቋረጣቸውን ለማወቅ ችለናል። አቶ ቴዎድሮስ ሽፈራው የናሁ ቴሌቪዥን ባለቤትና ዋና ስራ አስኪያጅ ናቸው።
ያው ከሶስተኛ ጊዜ ሳተላይት መስመሮች ላይ ወርደን ዛሬ ወጪ በማያስወጣን በዲኤስቲቪ ላይ ያለን፣ በሌላ ደግሞ በራሳችን ከአቅማችን በላይ ከፍተኛ ወጪ እያስወጣን እና መጀመሪያም ሳናምንበት ከዩተልሳት ወደ ኢትዮሳት የዞርንበት ሁኔታዎች ስላሉ በራሳችን አዲስ ቴክኖሎጂ ወይም አይፒቲቪ በሚል ለመጀመሪያ ጊዜ በኢትዮጵያ ውስጥም ምናልባት በአፍሪካዎችም የተወሰኑ ሀገሮች ላይ ሊኖሩ ይችላሉ በአይፒቲቪ ላይ በመውጣት ላይ እንገኛለን። እንግዲህ አብዛኛውን ተደራሽ ለመሆን ሁለተኛው ነገር ደግሞ የሳተላይቶች ከፍተኛ ደረጃ ላይ ስለደረሰብን መስመራችንን የለወጥ።
አቶ ቴዎድሮስ የጣቢያዎቹ ከስርጭት መውረድ ከምንዛሬ ለውጥ ባለፈ ከሁለት ዓመት በፊት ቀድሞ ይተላለፍበት ከነበረው ኢትዩልሳት ወደ አሁኑ ኤንኤስኤስ 12 የሳተላይት ስርጭት የተደረገው ለውጥም ተደራሽነታችንን ገድቦታል ይላሉ።
ኢትዮጵያ ወደ ሳተላይት በቅርቡ ታመጥቃለች፣ ስለዚህ ወደዚህ መዞር አለብን የሚል ሀሳብ የመጣው የዛሬ 2 ዓመት አካባቢ ነው። በዛን ጊዜ እንደሚታወቀው ብዙ ነገሮችን አሳልፈናል። አንደኛ በሀሳብ ደረጃ ከኢትዮሳት እና ከኢንተልሳት የትኛው በጥራት ደረጃ ተደራሽነት ደረጃ ያለውን ነገር መመዘን ነበረብን። እሱን ስትመዝነው በኢንተልሳት ብንሆን ኖሮ አውሮፓ፣ አሜሪካ፣ ዱባይ፣ አቡዳቢ፣ ባህሬን ያሉ ኢትዮጵያውያኖች በቀላሉ ፈልገው ያገኙን ነበርና ተደራሽነታቸውም ከፍተኛ ስለሆነ ማስታወቂያም የማግኘት እድላችን ከቀን ወደ ቀን እየሰፋ መጥቶ እንደውም እነ ኮካ ኮላ ዱባይ ውስጥ ያሉ ካምፓኒዎች፣ ማንጎ ካምፓኒዎች ምናምን ማስታወቂያ እስከ መስጠት ደረጃ እና በፎሬን ከረንሲ ገቢ ማግኘት የምንችልበት ደረጃ ላይ እየደረስን ነበር። ባልታወቀ ምክንያት ግን ሰደንሊ ከዩተልሳት ወርደን ወደ ኢትዮሳት መዞር አለብን የሚል ሀሳብ መጣ። በወቅቱ በጣም ብዙ ተከራክሬ ነበር። አንደኛ ወደዚህ ሳተላይት ስንዞር በጣም የሚያሳዝነው አድማሳችን የሰፋ የኢትዮጵያ ሚዲያ ከመምጣት ይልቅ ወርደን የምንታየው በአሁን ሰዓት ኡጋንዳና ሶማሊያ፣ ኬንያ አካባቢ ካልሆነ በስተቀር በዚህኛው ሳተላይት መስመር ላይ የምናደርስበት ብዙ ግዙፍ ተደራሽነታችንን እንደሚቀንስ ክፍያውም ያው ነው። መዞር ከሌለብን ዳይሬክሽን ወርደ ዛሬ ኢትዮጵያ መታየት የሌለባት ዳይሬክሽን ላይ ተቀምጣ በመሆኑ ያደረብን ጫናም ጭምር ነው እና ለዚህ የዳረገን በዚህ ሁኔታ ነው። እንግዲህ ብዙ ቴሌቪዥን ጣቢያዎች የተዘጉት የእኛም አማራጭ ስላሌለና ያንን ዶላር ከፍለን መቀጠል ስላልቻልን ሁለተኛውን አማራጭ ለመፈለግ የተገደድ ነው።
የቴሌቪዥን ጣቢያዎች ከሳተላይት ስርጭት መውረድ በተመለከተ የአሜሪካ ድምፅ የኢትዮጵያ መገናኛ ብዙሃን ባለስልጣን ምክትል ዳይሬክተር አቶ ዮናታን ተስፋዬን የጠየቀ ሲሆን በጉዳዩ ዙሪያ የተሟላ መረጃ እንዲኖር በሕጉ መሰረት ተገቢውን ማጣሪያ እያካሄድን ነው፣ ለጊዜው ሀሳብ ለመስጠት እንቸገራለን የሚል የጽሑፍ ምላሽ ሰጥተውናል። ከሳተላይት ማሰራጫው ለውጥ ጋር በተያያዘ ለተነሳው ሀሳብም በወቅቱ ጉዳዩን ሲያስተባብር እንደነበረ ለተገለጸው የኢትዮጵያ ብሮድካስተሮች ዘርፍ ማህበር ሰብሳቢና የኢቢኤስ የቴሌቪዥን ጣቢያ ስራ አስኪያጅ አቶ አማን ፍስሐ ጽዮንን በስልክና በጽሑፍ መልእክት ምላሻቸውን ለማካተት ጥረት ያደረግን ቢሆንም ባለመሳካቱ ማካተት ሳንችል ቀርተናል። በአሁኑ ወቅት በሚዲያዎች መካከል ያለው የማስታወቂያ ገቢ ክፍፍል ፍትሐዊ አለመሆንን ጨምሮ ሌሎች ጫናዎች ለግል የቴሌቪዥን ጣቢያዎች ሁኔታውን አስቸጋሪ አድርጎታል የሚሉት ደግሞ በባህር ዳር ዩኒቨርሲቲ የጋዜጠኝነትና ተግባቦት ትምህርት ክፍል መምህር የሆኑት ዶክተር አየል አዲስ ናቸው።
በአሁኑ ሰዓት እንደምንመለከተው በመንግስት ቁጥጥር ስር ብቻ የሚገኙ መገናኛ ብዙሀን ነው ከፍተኛ የሀብት መጠንም የማስተዳደር መጠንም መረጃን በብቸኝነት የማግኘት ሁኔታ የሚስተዋልባቸው። ስለዚህ በግሉ ዘርፍ የተሰማሩ ገለልተኛ የሆኑ የመገናኛ ብዙሀን ጋዜጠኞች የሚስተናገዱበት በሀገሪቱ ውስጥ ግብር ከፋይ ቢሆኑም እንኳ ንቁ ተሳትፎ እንዲያደርጉ የተመቻቸ እድል የለም። ምክንያቱም ከማስታወቂያ የሚገኘው በቅርብ ከተዳሰሱ ዳሰሳ ጥናቶች መሀልም ከ5 ቢሊዮን ብር በላይ ፍሰት የሚያደርገው ተመልሶ ወደ መንግስት የሚያስተዳድራቸው የህዝብ መገናኛ ብዙሀን የሆኑ ተቋማት ነው። ያው ፋይናንሱን የሚመራው አካል መረጃውንም እንዲመራው ድል ይፈጥራል። በአንዱ ሀገሪቱ ላይ የብቸኛ ቁጥጥር ወይም ደግሞ ብቸኛ ቁጥጥር ጠንካራ ተቆጣጣሪ አካል እንዲፈጠር የሚያደርገው የፋይናንስ አቅርቦትን በመሆኑ ምክንያት ማለት ነው። አሁን ደግሞ ከሀገሪቱ ካለው የከፋ ሁኔታ ልንወስዳቸው የምንችለው አዲሱ የፋይናንስ ወይም ደግሞ የምንዛሬ ለውጡ ጋር ተከትሎ በርካታ መገናኛ ብዙሀን ከሳተላይት ወርደዋል፣ ከህትመት ሚዲያው ወጥተዋል። የቴክኖሎጂ አቅርቦት የለም። መሰረተ ልማት ዝርጋታው ላይ ራሱ የቻለ ተግዳሮት አለ። በእነዚህ ተግዳሮቶች ምክንያት ተቋማዊ ለውጥና አሰራር የሚጠይቀውን ፍትሐዊነት ባለማግኘታቸው ምክንያት በርካታ ሰራተኞቻቸው እስከ መበተን ደርሰዋል። ይህ ምን ተጽዕኖ አሳድሯል ካለ ገለልተኛ ድምጾች ላይ አፈናዎች እንዲከሰቱ ያደርጋል። ፋይናንሱን ያቀረበው መንግስት ብቻ ድምፅ የሚሰማበትን እድል ይፈጥራል። ስለዚህ ፍትሐዊ ያልሆነ የሀብት ክፍፍል በተለይ ከዋጋ ንረቱ ጋራ ተያይዞ የተገቢውን ድጎማ ባለማግኘታቸው ምክንያት ወይም ደግሞ በሚሰሩት ዘገባ ያላቸው ከማህበረሰቡ ጋራ ደርሶ ያላቸው ተቀባይነት ከፍተኛ እንዲሁም ባለመሆኑ ምክንያት እና በሀገሪቱ ውስጥ በሚስተዋሉ ግጭቶች ምክንያት ጋዜጠኞች በነፃነት በቦታ ቦታ ተዘዋውሮ ባለመስራታቸው ምክንያት ገቢም ማመንጨት አልቻሉም፣ ይዘትም ማመንጨት አልቻሉም። በተመሳሳይ ሁኔታ ገበያው ለመቆየትም ሙያዎቻቸውን ለማስቀጠልም ችግር እንደሆነባቸው ማስተዋል እንችላለን።
የአሜሪካ ድምፅ የቴሌቪዥን ማሰራጫ ኃላፊዎችን አነጋግሮ እንደተረዳው በአሁኑ ወቅት በሳተላይት ስርጭት ለማስተላለፍ ለአንድ የቴሌቪዥን ቻናል በወር ከ11,000 እስከ 16,000 ዶላር ክፍያ ያስፈልጋል። ይህ በሚተላለፈው የምስል ጥራት አይነት የሚወሰን ሲሆን ከምንዛሬ ለውጥ በፊት በከፍተኛ ጥራት ወይም ኤችዲ ለሚተላለፈው ስርጭት ለሚከፈለው 16,000 ዶላር ያስፈልግ የነበረው ወደ 900,000 ብር ገደማ ክፍያ አሁን በጥፍ አድጎ ወደ 2 ሚሊዮን ብር አካባቢ ደርሷል። ይህ ደግሞ አሁን ካለው ሀገራዊ ሁኔታ አንጻር ለቴሌቪዥን ጣቢያዎች ለሰራተኞቻቸው የሚከፍሉትን ደሞዝና የስራ ማስኪያጃ ጋር ተዳምሮ ቀጣይነታቸውን አስቸጋሪ አድርጎታል ይላሉ በክፍያ መብዛት ምክንያት ስርጭቱን ያቆመው የኦሮሚያ ብሮድካስቲንግ ሰርቪስ ስራ አስኪያጅ አቶ ቦሰና ደሬሳ። በአሁኑ ወቅትም ሰራተኞቻቸውን እያሰናበቱ መሆኑን አቶ ቦሰና ተናግረዋል።
ማንኛውም አሁን ለኢትዮጵያ ውስጥ ላሉት ለሚዲያ ኢንዱስትሪ በጣም ከባድ ነው፣ የራስ ምታት ነው። አሁንም ከብዙዎች ጋር እንተዋወቃለን ምን ላይ እንዳሉ። ብዙዎቹ የወራጅ ቀጠና የሚባሉት ውስጥ ሊገቡ ይችላሉ። በዚህ አካሄድ በጣም ይከብዳል። የኢትዮጵያ ውስጥ አሁን ለሚዲያ አሁን ስፖንሰርሺፕ በጣም ከባድ ነው። ስፖንሰር ማፈላለግ ብዙ ብዙ ነገር አለ። አሁን ጦርነት ከዚህ በፊት በጣም ነበረ፣ የሰሜኑ ጦርነት እሱ በጣም እንትን ኮቪድ ነበረ፣ እሱ ተጨማምሮ ያን በጣም ለሚዲያ በጣም አስቸጋሪ ጊዜ ነበር። አሁን ለስፖንሰርሺፕ አሁንም ኦሮሚያ ብትወልደው ብዙ ዞኖች ለጠቃት ጋር በጣም አስቸጋሪ ነው። እንደፈለግ ተንቀሳቅሰ የምንሰራበት ስፖንሰርሺፕ የምትፈልጉበት እንትን ነገር አይደለም፣ ምቹ አይደለም። ይሄ ከባድ ነው ለህብረተሰቡ። አሁን እኛ እንደውም የመጨረሻ ቢትኛ የግል ሚዲያ ሆን ብሮድካስት የነበረን ኦቢስ እና በአፋን ኦሮሞ ከእኛ ውጭ አሁን በግል የሚያሰራጭ እንትን ቴሌቪዥን ጣቢያ የለም። የግል ሰራተኞች ይበተናሉ። አሁንም ኦልሬዲ ተበትነዋል።
የጋዜጠኝነትና ተግባቦት መምህሩ ዶክተር አየል አዲስ በበኩላቸው የሚዲያዎቹ በዚህ መልኩ ስርጭት እያቆሙ ከገበያ መውጣት የማህበረሰቡን ከተለያዩ አማራጮች መረጃ የማግኘት እድልን በመገደብ ለሐሰተኛ መረጃዎች መስፋፋት ምክንያት ይሆናል ይላሉ።
ሚዛናዊ የሆነ የሐሳብ ብዝሃነት የተረጋገጠበት ዜጎች ድምጻቸው የሚሰማበት አማራጭ ሐሳቦች የሚታዩበት የሚደመጡበትና የሚነበቡበት እንዲሁም ደግሞ ለምክክር ለውይይትና ለክርክር ለንግግር በሮች ዝግ ይሆናል። በዚህም ሐሳብን በነጻነት የመግለጽ መብት አው የሚታሰብ ይሆናል። መረጃን የማግኘትና መረጃን የማሰራጨት እንዲሁም የጋዜጠኞች ወይም የሚዲያ ተቋማት ቀዳሚ ኃላፊነት ለሕዝብ ጥቅም መስራት ነው ስንል ለሕዝቡ በቂ መረጃ ወቅቱን የጠበቀ ትክክለኛ መረጃ በማድረስ በእውቀት ላይ የተመሰረተ ውሳኔ እንዲያሳልፉ ማስቻል ነው። ስለዚህ ማህበረሰቡ ያንን እውቀት ተገቢውን ወቅታዊና ትክክለኛውን መረጃ ማግኘት ካልቻለ በወቅቱና በእውቀት ላይ የተመሰረተ ውሳኔ ማሳለፍ አይችልም። ስለዚህ ለሐሰተኛ መረጃ ስርጭት ይጋለጣል፣ ለመረጃ መዛባት ይጋለጣል፣ ለመረጃ ብክለት ይጋለጣል፣ ለተሳሳተ መረጃ ይጋለጣል። ለሐሰተኛ መረጃ ስርጭት ተጋላጭ ካለ ፕሮፓጋንዳ እና እንዲሁም ደግሞ ለተበከሉ ወይም ደግሞ ለተዛቡ መረጃዎች ተጋላጭ ይሆናል። በዚህ ምክንያት የጥላቻ ንግግሮች ይስፋፋሉ። በተለይ ዜጎች ላይ የሚጠበቀው መልካም የሆነ በጋራ ተስማምቶ የመኖር እሳቤዎች በተሳሳቱ መረጃዎች መጣት ምክንያት ግጭቶች የሚስፋፉበትን አውድ ይፈጥራሉ ማለት ነው። ይህም ሀገርን እስከ ማጥፋት ይደርሳል ማለት ነው።
የግል ሚዲያዎች ከቀጣይነታቸው ጋር በተያያዘ ያለውን ችግር ለመፍታት ዘላቂ መፍትሄ ያስፈልጋል የሚሉት ዶክተር አየለ የሚዲያዎች ተዘዋዋሪ ፈንድ ማቋቋምን ጨምሮ መፍትሄ ይብሏቸውን ሀሳቦች እንደሚከተሉ ያስረዳሉ።
አሁን ላለው ኢፍትሃዊ የሆነ የህዝብ ሀብት ክፍፍል የመጀመሪያውና ቀዳሚ ነገር ከገቢ አንጻር ማስታወቂያ የሚነገርባቸው ለሁሉም ሚዲያዎች የህዝብ ሀብት በመሆናቸው ምክንያት እና ስራቸው ደግሞ መረጃ ለህዝብ ማድረስ በመሆኑ ምክንያት ፍትሐዊ የማስታወቂያ ክፍፍል ሊደረግ ይገባል። ሌላው በኢትዮጵያ የሚታየው አሁን ድረስ የህዝብ ሚዲያ ሆነው ነገር ግን በመንግስት የሚተዳደሩ ሚዲያዎች ያለምንም ቅድመ ሁኔታ ለባለቤቱ ለህዝብ መተላለፍ መቻል አለባቸው። ዲሞክራሲ ተቋም እንደመሆናቸው መጠን ለዲሞክራሲያዊ መንገድ ከአመራሮቹ ነት ጀምሮ እስከ ጋዜጠኞች ነጻነት፣ የኤዲቶሪያል ነጻነት እንዲከበር በሚያስችል መልኩ መንግስት የዲሞክራሲ ተቋምነታቸውን ሊያከብርላቸው ይገባል። ሙሉ ለሙሉ በአስፈጻሚው አካል የተጠለፉ የሚሆኑበት እድል ነጻ እንዲወጡ ያስፈልጋል። ከዚህ የፋይናንስ በተለይ ደግሞ በተለያየ ጊዜ ፋይናንስ ሙሉ ለሙሉ የቻዙ ቁጥጥር በሚደረግበት ሁኔታ እና የመንግስት የሚያስተዳድራቸው የህዝብ መገናኛ ብዙሃን ላይ የሚደረገው ፍሰት የግሉንም ያቀፈና ያሳተፈ መሆን ስለሚገባው ሙያው አጃጊና የመረጃ ተደራሽም እንደመሆኑ መጠን ተዘዋዋሪ ፈንድ ማቋቋም ያስፈልጋል ለሚዲያዎች ማለት ነው። ይህ እንግዲህ ገለልተኛና የማህበረሰብ ሚዲያ የሚደግፍ በተለይ ባለሙያዎችን በተወሰነ በረጅም ጊዜ ወስደው የሚዲያ ተቋማት መልሰው የሚመልሱት ማዕቀፍ ነው እና ሌሎችም የራሱን የቻለ ተቋማዊ ማሻሻያ የማስታወቂያ ስርጭት ቁጥጥር ኤጀንሲ ወይም ድርጅት እስከ ማቋቋም መሄድ መቻል አለበት። ሌሎችም አማራጭ የገንዘብ ድጋፍ ሞዴሎች ሊታዩ ይገባል።
ከኢትዮጵያ መገናኛ ብዙሃን ባለስልጣን ድረገጽ ያገኘነው መረጃ እንደሚያሳየው በአሁኑ ወቅት 21 የህዝብ ሲል የገለጻቸው የሬዲዮና ቴሌቪዥን ጣቢያዎች ሲኖሩ 38 የንግድ የሬዲዮና ቴሌቪዥን መገናኛ ብዙሃን ፈቃድ ወስደው እየሰሩ ይገኛል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።